ለምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እግዚአብሔር አምላካችን ዛሬ ምረርቶን ተከታታዩን የመጽሐፍ ምሳሌን ጥናታችንን አብረን እንድንመለከት ከመንፈስ ቅዱስ ማዕድ አብረን እንድንካፈል ዛሬም ደግሞ ነው በተወደደው ሰዓት ተገኝተናል። በየስፍራው ሆናችሁ ይህን መልእክታችንን ለማዳመጥ የቀረባችሁትን ሁሉ እግዚአብሔር አምላካችን እንደመሻታችሁ እንደሚገናኛችሁ ተስፋ እናደርጋለን። አዎ እግዚአብሔር ለታናሹም ለታላቁም ሲሰጥ አይሰስትም፣ ከበረከቱ ለሁሉም እኩል ያካፍላልና። እስቲ ይህንን አምላክ በዚህ የምዝጋና ዝማሬ እንዲህ ያለን ዝግጅታችንን እንጀምር። ነግሩን በዚህ ዝማሬ ስላገለገሉን እግዚአብሔር ይባርካቸው። እንጸልይ። ጌታ እግዚአብሔር ሆይ በየለቱ በየቀኑ በየሰዓቱና በየደቂቃው በጎነት አምላካዊ ቸርነት ደግሞ ስላልተለየን እጅግ አድርገን እናመሰግናለን። ወገኖቼም በእያሉበት ስፍራ ሁሉ እየጠበክ ከቁጥር ያላጎደልክ እኔንም ከኔ ጋር ያሉትንም ወገኖቼን ሁሉ እግዚአብሔር ሆይ በፍቅር አይኖች የተንከባከብክ ኖ ጌታችን አምላካችን አንተ ነህ። ጥበቃ አልተዛነፈም፣ እንቅልፍ ወስዶ አልተተቸህም። እግዚአብሔር አምላኬና መድኃኒቴ ሆይ ጠላት ጡጫውንና እግዚአብሔር አምላኬ ሆይ ኃይሉንም በእኛ ላይ ጌታዬ ሆይ ለማሰልጠንና ለመዘርጋት ጥበቡን ተንኮሉን ሁሉ እግዚአብሔር አምላኬ ሆይ በእኛ ላይ ደግሞ ለማድረግ ጊዜና ፋታም አላገኘም። እግዚአብሔር ሆይ እኛን ባሪያዎችህን ለመጠበቅ ቅዱሳን መላእክቶችን በየሰዓቱ ስለምትልክ በዙሪያችንም ደግሞ የሰዓት ቅጥርን ስለምታደርግ ክብር ተመስገን። አቤቱ አምላኬ ሆይ በጦር ሜዳ በሆስፒታል እግዚአብሔር አምላኬ ባልጋ ላይ ታሞ ተኝቶ ምናልባትም ደግሞ በዚህች ሰዓት ይህንን የራዲዮ መልእክት ለማዳመጥ በጠረጴዛቸው ዙሪያ ተሰብስበው ኖ አንድ ላይ በመሆን እግዚአብሔር አምላኬ ደክሞትም ደግሞ ጋደም ብሎ ይህንን ቅዱስ ቃል ለማዳመጥ እየቀረበውንም እግዚአብሔር አምላኬ ሁላቸውንም ወገኖችን እንደ መሻታቸው እንደ ፍላጎታቸው እግዚአብሔር አምላኬ እንድትገናኛቸው ድካማቸውን ውድቀታቸውን ዝለታቸውን ሳትመለከት በዚህ በቃላማ ካይነት እግዚአብሔር አምላኬ ሆይ ለባሪያዎች የሚያስፈልገውን ነገር እንድትናገር እግዚአብሔር ሆይ የተዛነፉበትን የጎደሉበትን ነገር እንድታመላክታቸው አምላካዊ የሆነ ቃልህን ደግሞ በዚህች ምሽት እንድትናገር እግዚአብሔር ሆይ ልባቸውን የቀዘቀዘውን ካንተም ፍቅር የጎደለውን እንድትቀሰቅስና በኃይል ጌታ ሆይ እንድትሞላቸው ጸልያለሁ። ልዑል እግዚአብሔር አምላኬ ሆይ በሽተኛውን ደግሞ በመድኃኒት እጆች ጌታ ሆይ እንድትዳስሰው አዘንተኛውን ደግሞ በማጽናናት መንፈስህ እንድትገናኘው እግዚአብሔር አምላኬ ሆይ ደስ ያለውንም ልብ ደግሞ በደስታ ላይ ደስታን እንድትጨምር ደስታቸውንም ደግሞ እግዚአብሔር አምላኬ ሆይ ለዘላለም እንድትጠብቅላቸው እኔ ታምኜ ወደ አንተ ጸልያለሁ። ግራ ለተጋባ ወዴት ሲሄዳለው መድኃኒቴስ ማን ነው ተስፋዬስ ማን ነው ለሚለው ደግሞ እግዚአብሔር አምላኬ ሆይ እነሆ አንተ ያንተን ታላቅነት ያንተን መድኃኒትነት ያንተን ጌታዬ ኃያልነትና ታላቅነት እንድታረጋግጥ በልቡም ውስጥ ደግሞ የማያልፈውን ጊዜ የማይሽረውን ሰላም ደግሞ እግዚአብሔር ሆይ በልቡ ውስጥ እንድታሰፍን እኔን አምላክሽ እንድትላት ለዚህች ነፍስ በዚህ ሰዓት ወደ አንተ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ ሁላችንንም ደግሞ በባርኮት ተገናኘን። በዚህ በቃል አማካኝነት እግዚአብሔር አምላካችን ሆይ መንፈስ ቅዱስ ወደ እያንዳንዳችን ደርሶ እግዚአብሔር አምላካችን ሆይ የሚያስፈልገውን ነገር በልባችን ውስጥ ይሰራ ዘንድ በዚህ ሰዓት እንፈቅዳለንና ግባ። ንጉስነትን አምላክነትን በእያንዳንዳችን ልብ ውስጥ አረጋግጥ። ይህንን ስለምታደርግ እጅግ አድርገን እናመሰግንሃለን። በኢየሱስ ክርስቶስ በአንድ ልጅ ስም ስትል አሜን። ክብራን አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ወደ መጨረሻ ላይ ዳዊት መልካም ሰው ነበር፣ በእግዚአብሔር ፍራት ህዝብን የሚያስተዳድር ጻድቅ መሪ ነበር ካልን በኋላ ቀጠል አደረግንና ያም ሆኖ ግን ዳዊት ዘላቂ መንግስትን መመስረት አልቻለም። ጽኑና ዘላለማዊ መሰረት ያለው መንግስትን መመስረት የሚችል ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። ብቸኛው የዚህ ዓለም ተስፋም የክርስቶስ እንደገና መምጣት ነው ብለን ጥናታችንን መደምደማችን የሚታወስ ነው። ዛሬም ትላንትና ካቆምንበት ስፍራ እንጀምራለንና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ምሳሌ ምዕራፍ 29 ቁጥር 5ን አውጡ። ምሳሌ 29 ቁጥር 5ን ተመልከቱ። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብን ይዘረጋል ይላል። ሰዎች በመልካም ተግባራቸው ቢመሰገኑ ክፉ አይደለም። ማንኛችንም ብንሆን እኮ እንዲህ ያለ ልማድን ብናዳብር መልካም ነው። አንዳንድ ሰዎች ንግግራቸው ሁሉ የሽንገላ ነው። ባንደበታቸው ሰዎችን ወይም ሌሎችን ይደልላሉ። ሁልጊዜ ባስመሳይነት ህይወት እንደሚኖሩ ስለሚታወቅ አንድን ነገር የሚናገሩት ከልባቸው ይሁን አይሁን ጨርሶ ማወቅ አይቻልም። ይህም በተመለከተ እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ አንድ ጊዜ እንዲህ አሉ። በመጋቢነት አገለግል በነበረበት ዘመን አንድ በየጊዜው አንድ አንድ ነገሮችን እንዳደርግለት የሚጠይቀኝ ሰውና አቃላሉ ከተላ አደረጉና ታዲያ ከዚ ሰው ጋር ብዙ ከመላመድ የተነሳ በስልክ ሊያናግረኝ እንደሚፈልግ ጻፊዬ ስትነግረኝ ስለ አንድ አይነት ችግር ሊያወራልኝ እንደሆነ ቶሎ ብሎ ይገባኝ ነበር። ይህ ሰው ወሬውን ሁሉ የሚጀምረው ዶክተር መጊ መቼም በጣም ይገርሞታል። ባለፈው ሳምንት የሬዲዮ አገልግሎቱን ስከታተል ነበር። በህይወቴ እንደርሱ አይነት ታላቅ ሰው አይቼ ወይም ደግሞ እንደርሱ አይነት ታላቅ አገልጋይ ሰምቼም አላውቅም። መቼም አንድ ቀን ትምርቶ ሁሉ በመጽሐፍ መልክ ተዘጋጅቶ እንደምናይ ተስፋ አለኝ በማለት ይወተውተኝ ነበር አሉ። ከተላ አደረጉና አው አሉ አው ይሰው ብዙ የሽንገላና የማስመሰል ቃላት በተናገረ መጠን ከኔ የሚጠይቀው ለታም የዚያኑ ያክል ከፊል ነበር ሲሉ አጫወቱ። ወገኖቼ ሽንገላ ወይም የማስመሰል ቃል እውነት የሚመስልበት ሁኔታ ስለሚኖር ምን ጊዜም ቢሆን አደገኛ ነው። ብዙ ጊዜ ሰዎች አጋን ነው ስለኛ ሲናገሩ ጠንቀቅ ማለት አለብን። ቁጥር 10 ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ ደግሞም የቅኑን ሰው ነፍስ ይሻሉ ይላል። ደም ማፍሰስ የለመዱ ሰዎች እንዴት ሌላ ተጨማሪ ወንጀል እንደሚፈጽሙ ያውጠነጥናሉ። ቃይል አቤልን ከመግደሉ በፊት ወንጀሉን የፈጸመው ልቡ ውስጥ ነበር። ይህ ደግሞ ሰው ምን ያህል ለውድቀት የተጋለጠ መሆኑን ያመለክታል። እግዚአብሔር አዳምና ሔዋንን ፍጹም አድርጎ ፈጥሯቸው ነበር። በኋላ ግን በኃጢአት ወደቁ። ከነርሱ የሚወለዱ ልጆችም እንደነርሱ ኃጢአተኞች ሆኑ። ከልጆቻቸው አንዱ ቃይል የነፍሰ ገዳይነት ዝንባሌ ነበረው። ወንድሙን ይጠላ ነበር። በኋላም የገዛ ወንድሙን ገደለ። ጌታ ኢየሱስ ወንድሙን የሚጠላ ሰው ነፍሰ ገዳይ እንደሆነ የተናገረው ከዚህ እንደሆነ መረዳት ይቻላል። ልብ በሉ። ጌታ ኢየሱስ ክርስቶስ ወንድሙን የሚጠላ ሰው ነፍሰ ገዳይ እንደሆነ መናገሩን ታስታውሳላችሁ። ይህ እንግዲህ ከቃይልና አቤል ጉዳይ የተነሳ ነበር ማለት ነው። አዎ ወዳጆቼ፣ አንድን ወንድማችንን፣ አንድን ጎረቤታችንን፣ አንድን እህታችንን ወይም ደግሞ አንድን ሌላ ሰው ስንጠላ የቃይል የነፍሰ ገዳይነት ዝንባሌ በውስጣችን እንዳይኖር ቶሎ ብለን መንፈሳችንን ቀዝቀዝ አድርገን ወደ ፍቅር ጉዳዩን ማምጣት አለብን። አዎ ብንታረቅ ነገሩን ብንተው እግዚአብሔር ይወዳል። እግዚአብሔር ብዙ ነገሮቻችንን በጌታ በኢየሱስ ክርስቶስ በልጁ በኩል ይቅር ብሎናል። ቁጥር 11 ሰነፍ ሰው ቁጣውን ሁሉ ያወጣል ጠቢብ ግን በውስጡ ያስቀራዋል ይላል። ልብ በሉ ወገኖቼ፣ አላዋቂ ሰው ላገኘው ሁሉ የልቡን ይዘረግፋል። አስተዋይ ግን ለማንም መናገር እንዳለበት ለማንም እንደሌለበት ያውቃል። መኮንን ሐሰተኛ ነገርን ቢያዳምጥ ይላል ቁጥር 12 ከእርሱ በታች ያሉት ሁሉ አመጸኞች ይሆናሉ ይላል። ወላጆች ልጆቻቸውን በሚገባ በስርዓት ማሳደግ ይኖርባቸዋል። ምክንያቱም በኋለኛው ህይወታቸው የሚያንጸባርቁት ከወላጆቻቸው የተመለከቱትንና የተማሩትን እንጂ ሌላ አይሆንም። በተመሳሳይ መንገድም ሰዎች እንደ መሪዎቻቸው የመሆን ዝንባሌ ያላቸው ከፍተኛ ቦታ ላይ ያሉ ሰዎች ከበታቾቻቸው ባሉት ላይ ማንነታቸውን ያንጸባርቃሉ። ቁጥር 17 ልጅህን ቅጣ እረፍትም ይሰጣል ለነፍስህም ተርላን ይሰጣታል ይላል። ቀደም ብለን እንደተመለከትነው ጥቅሱ ሁሉ ይሄኛውም ስርዓት ማስያዝን በተመለከተ ነው የሚናገረው። ራይ ባይኖር ህዝብ መረን ይሆናል ህግን የሚጠብቅ ግን የተመሰገነ ነው ይላል። ራይ ሲባል መንፈሳዊ መረዳት መንፈሳዊ ማስተዋል ማለት ነው። የእግዚአብሔርን ቃል መረዳት ይችል ዘንድ መንፈስ ቅዱስ በአማኙ ውስጥ የሚሰራው መለኮታዊ ስራ ነው። አንደኛ ሳሙኤል ምዕራፍ 3 ቁጥር 1 አንደኛ ሳሙኤል ምዕራፍ 3 ቁጥር 1 በዚያም ዘመን የእግዚአብሔር ቃል ብርቅ ነበር ራይም አይገለጥም ነበር የሚልን ቃል እናነባለን። የእግዚአብሔርን ቃል የሚረዳ የሚመረምር አልነበረም። ስለሆነም የእግዚአብሔር ቃል ወደ ህዝቡ የሚመጣው አልፎ አልፎ ወይም በጣም በጥቂቱ ነበር። ነቢዩ ሳሙኤልን እግዚአብሔር ያስነሳው በእንዲህ አይነቱ ሁኔታ ውስጥ ሲሆን ዓላማውም በእርሱ አማካይነት ቃሉን ለሕዝቡ ለማድረስ ነበር። አንዳንድ ሰዎች ሰፈር ውስጥ ትንቢት ሲናገሩ ሲሰማ ኢያሱ ተረብሾ እንደነበር ታስታውሱ ይሆናል። ሙሴ ግን የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለኔ ትቀናለህን በማለት ገሰጸው። ኦሪት ዘኍልቍ ምዕራፍ 11 ቁጥር 29ን በኋላ ተመልከቱ። ዘኍልቍ 11 ቁጥር 29 መንፈሳዊ የመለየት ችሎታ ወይም የእግዚአብሔርን ቃል በሚገባ መረዳት መቻል ለቤተ ክርስቲያን ከተሰጧት ዋና ዋና ስጦታዎች አንዱ ነው። የሕዝቅያስ ሰዎች የጻፏቸው ምሳሌዎች የሚጠናቀቁት እዚህ ምዕራፍ ላይ ነው። በቀጥታም ይሁን በተዘዋዋሪ ከሰለሞን ጋር ግንኙነት ያላቸው ምሳሌዎች ሁሉ የሚያበቁት እዚህ ምዕራፍ ላይ ነው ወገኖቼ። በበኩሌ ግን የመጨረሻው ምዕራፍ የተጻፈው በሰለሞን እንደሆነና ልሙኤል ተብሎ የተጠራውም ሌላ ሳይሆን ራሱ ሰለሞን እንደሆነ እኔ አምናለሁ። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን ወዳጆቼ። እንግዲህ የምዕራፍ 29ን ትምህርት እዚህ ላይ አጠናቀን በቀረን ጊዜ ደግሞ በጌታ መንፈስ ቅዱስ መሪነት የምዕራፍ 30ን ትምህርት እስከ ቁጥር 19 አብረን እንመለከታለን። አድማጮቼ የምዕራፍ ያንዳጉር በመባል የሚታወቅ ጠቢብ ሰው ምሳሌዎችን አካቷል። ስለዚህ ሰው ማንነት ያለን መረጃ ቢኖር ቁጥር 1 ላይ ያለው ፍንጭ ብቻ ነው። እስቲ ፈጠን ብለን ቁጥር 1 እንመልከት። የማሳገር ሰው የያቄ ልጅ ያጉር ቃል ሰውየው ላቲኤልና ለኡካል እንደዚህ ይናገራል ይላል። ከተጠቀሱት ስሞች አንዱንም እንኳን አናውቅም። እንደ ሌሎች ዕብራውያን ስሞች ሁሉ እነዚህም ስሞች የራሳቸው ትርጉም አላቸው። ለምሳሌ ያክል አጉር ማለት ሰብሳቢ ሲሆን፣ ልብ በሉ፣ አጉር ማለት ሰብሳቢ ማለት ሲሆን፣ ያቄ ማለት ደግሞ ጻዲቁ ጻዲቁ ወይም መንፈሳዊው ማለት ነው። መንፈሳዊው ሰው እንደ ማለት ነው። ስለሆነም አንዳንድ የመጽሐፍ ቅዱስ አዋቂዎች ይህ ማለት የጻዲቁ ልጅ ሰብሳቢው አጉር ቃላት ተብሎ ሊወሰድ ይችላል ማለት ነው። ቁጥር 4ን አለፍ ብለን እንመልከት። ወደ ሰማይ የወጣ የወረደ ስማን ነው። ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁስ ስም ማን ነው ይላል። እነዚህን የመሳሰሉ ጥያቄዎችን እግዚአብሔር ለኢዮብ አቅርቦለት ነበር። ታዲያ ለነዚህ ጥያቄዎች መልስ መስጠት የሚችል ማን ነው? ጌታ ኢየሱስ ክርስቶስ ራሱም ቢሆን ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ብሏል። ዮሐንስ ምዕራፍ 3 ቁጥር 13ን ልብ ይሏል። ፍጥረት ዓለምን በተመለከተ ስልጣን ያለው ወይም ደግሞ ስለ ሰማይም ሆነ ስለ ምድር ቢናገር የሚያምርበት ጌታ ኢየሱስ ክርስቶስ ብቻ ነው በማለት ደጋግሜ የምናገረውም በዚህ ምክንያት ነው ወገኖቼ። አንድ ጊዜ እግዚአብሔር ኢዮብን የምድርን መሠረት በዘረጋው ጊዜ አንተ የት ነበርክ በማለት ጠይቆታል። ኢዮብ ምዕራፍ 38 ቁጥር 4ን ተመልከቱ። ዛሬም ቢሆን ወገኖቼ እግዚአብሔር እያንዳንዳችንን ይህንኑ ጥያቄ ይጠይቀናል። እንደ እውነቱ ከሆነ ደግሞ ማንኛችንም ተገቢውን መልስ መስጠት አንችልም። ነፋስንስ በእጁ የጨበጠ ማን ነው በማለት እኔንም እናንተንም ይጠይቀናል እግዚአብሔር። ጠቢቡ ጥያቄውን ወድለታለሁ ያቀረበውን ጥያቄ። እኔና እናንተ ነገሮችን በእጃችን እንደምንጨብጥ ሁሉ እግዚአብሔር ነፋስን በእጁ መጨበጥ ይችልበታል። ኦ እንዲህ ስለመሳሰሉ ነገሮች የሰው ልጅ ያለው ዕውቀትም ሆነ ዝንባሌ በጣም ውስን ነው። ከሰማይ የወረደ እርሱ ብቻ እንደሆነ በተናገረበት በዚያው ምዕራፍ ጌታ ኢየሱስ ክርስቶስ ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም ብሏል። ዮሐንስ ወንጌል ምዕራፍ 3 ቁጥር 8ን ተመልከቱ። አሁን ደግሞ ከመጽሐፈ ምሳሌ ምዕራፍ 30 ቁጥር 5ን አብረን እንመለከታለን። የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው ይላል። የእግዚአብሔር ቃል ሰውን የማንጻት ልዩ ኃይል አለው። የእግዚአብሔር ቃል ተፈትኖ የነጻ ነው። ታምራዊ የማንጻት ኃይል አለው። ይህንን ዘወትር ማመን አለብን። ቁጥር 6 እንዳይዘልፍ ሐሰተኛም እንዳትሆን በቃሉ አንዳቻት ጨምር ይላል። የእግዚአብሔርን ቃል በተመለከተ ይህ እንደ ማስጠንቀቂያ ሊሆንልን ይችላል። ውሸታም ማለት ለእግዚአብሔር ቃል ከባድ ነገር አይደለም። ከቁጥር 7 እስከ 9 ያለው እንደሞ አለፍ በሉና ተመልከቱ። ሁለትን ነገር ካንተ ሻለሁ፣ ሳልሞትም አትከልክለኝ። ከንቱነትንና ሐሰተኛነትን ከእኔ አርቃቸው፣ ደህንነትንና ባለጠግነትን አትስጠኝ። ነገር ግን የሚያስፈልገኝን እንጀራ ስጠኝ። እንዳልጠግብ እንዳልክድህም እግዚአብሔር ስማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም በአምላኬም ስም በሐሰት እንዳልምል ይላል። ከንቱነትንና ሐሰተኛነትን ከእኔ አርቃቸው ሲል ከንቱና አጭበርባሪ ወይም ሸርዳጅ ሰዎች ጋር መኖርን አልፈልግም ማለቱ ነው። ከነዚህ ሰዎች ጋር መኖር ከመርዛማ ባቦች ጋር መኖር ያክል ነው። ይህን ካለ በኋላ ደግሞ ድህነትንና ባለጠግነትን አትስጠኝ ይላል። ስለናንተ በርግጠኝነት መናገር ባልችልም ወገኖቼ፣ ድሃም ባለጠጋም ሳልሆን መካከለኛ አይነት አኗኗር መኖርን እኔ በበኩሌ መርጣለሁ። ቁጥር 12 ለራሱ ንጹህ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ ይላል። አንዳንድ የቤተ ክርስቲያን አባሎች ከሚገባ በላይ ንጹህ የሆኑ ይመስላቸዋል። የሚያደርጉት ሁሉ ትክክል የሆነ ይመስላቸዋል። ስለዚህም አዳኝ ያስፈልገናል ብለው አያምኑም። እንዲሁ ብቻ ሃይማኖተኛ ናቸው። አንዳንድ ሰዎች ደግሞ ነገር ስለተሳካላቸውና ስለተከናወነላቸው ብቻ ከሌላው በበለጠ ሁኔታ ንጹህ ወይም መልካም የሆኑ ይመስላቸዋል። ይሁን እንጂ ሰው ንጹህ ሊሆን የሚችለው በጌታ ኢየሱስ ክርስቶስ ደም ሲታጠብ ብቻ ነው። በቃ እውነቴን ነው የምላችሁ፣ በሌላ በምንም አይደለም። በኢየሱስ ክርስቶስ ደም ሰው ሲታጠብ ከኃጢአቱ ሁሉ ይነጻል። ቁጥር 15 እና 16ን ተመልከቱ። አልቅት ስጠን ስጠን የሚሉ ሁለት ሴቶች ልጆች አሉት። ሦስቱ የማይጠግቡ አራቱም በቃን የማይሉ ናቸው። እነርሱም ሲኦልና የማትወልድ ማኅፀን፣ ውሃ የማትጠግብ ምድርና በቃኝ የማትል እሳት ናቸው ይላል። መጀመሪያ የተጠቀሰው መቃብር ነው። ወደድነውም ጠላነውም ሁላችንም አንድ ቀን የመቃብር ሰዎች ነን። ሞት የተጀመረው በአቤል ቢሆን ይሄውና ለዚህ ያክል አብሮን ነው ያለው። መቃብር አንድም ጊዜ በቃኝ ብሎ አያውቅም። ቀጥሎ ደግሞ የማትወልድ ማኅፀን ይላል። በአንድ ወይም በሌላ ምክንያት ልጅ መውለድ ያቃታቸው ብዙ ሴቶች አሉ። እነዚህ ሴቶች እንደ ማንኛውም ሴት ልጅ የመታቀፍና የመሳም አምሮት ቢኖራቸውም እንደዚያ ማድረግ አልሆነላቸውም። ስለሆነም እርካታ የላቸውም። ይህ ሴቶችን ብቻ ሳይሆን ወንዶችንም ይመለከታል። ውሃ የማትጠግብ ምድር የሚለው ቃል ደግሞ እንዲህ ያሉ ጠፍ ስፍራዎች በተለያየ የአገራችን ክፍሎች መኖራቸው ግልጽ ነው። ቁጥር 17ን ተመልከቱ። በአባቷ የምታላግጥን የእናቷንም ትእዛዝ የምትንቅን ዐይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎችም ይበሏታል ይላል። እናት አባታቸውን በሚንቁ ሁሉ ላይ አደገኛ ፍርድ ታውጆባቸዋል። እንዲህ ያለ በደል ለሚፈጽሙ ወጣቶች እግዚአብሔር ልቦናን ይስጣቸው። ቁጥር 18ና 19ን ተመልክተን የዛሬው የትምህርታችን መጨረሻ እናደርጋለን ማለት ነው። ሦስት ነገር ይገርመኛል፣ አራተኛውንም ከቶ አላስተውለውም። እነርሱም የንስር መንገድ በሰማይ፣ የባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰውም መንገድ ከቆንጆ ጋር ናቸው ይላል። ራሱ ጻፊው አጉር ስለ እነዚህ ነገሮች በቂ እውቀት የለውም። እኔም ብሆን በቂ እውቀት የለኝም። ንስር በሰማይ ላይ ሲበር ተመልክታችሁ ተገርማችሁ ታውቃላችሁን? የባብ መንገድ፣ የመርከብ በባህር ላይ መንሳፈፍ አስገርሟችሁ ያውቃልን? የሰውም መንገድ ከቆንጆ ጋር ይላል መጽሐፉ። በዚህ ዘመን ስለ ፍቅር ብዙ ሲወራ እንሰማለን። ፍቅረኛሞች ተያይዘው መንገድ ላይ ሲሄዱ መመልከት አሁን የተለመደ ጉዳይ ሆኗል። ግን ለምንድን ነው ወጣቱ ለመጀመሪያ ጊዜ ወጣቷን ሲያይ ልቡ ድንግጥ የሚለው? ለምንድን ነው ልጃገረዲቱ ለመጀመሪያ ጊዜ ከፍቅረኛዋ ጋር ስትገናኝ የምትደነግጠው? እስቲ እነዚህንና ሌሎችን ነገሮች ደግሞ በተመለከተ በነገው ምሽት ክፍለ ጊዜያችን እንመለስበታለንና እስከዚያው ድረስ እንግዲህ እናንተም በጸሎቶቻችሁ አትርሱን። ይህንን በተመለከተ ትምህርታችንን ማለቴ ነው አሁኑኑ ስክሪፕቶአችሁንና መጻፊያ ወረቀቶቻችሁን አዘጋጅታችሁ ደብዳቤ ለኛ ጻፉልን። ይህ ታላቅ አገልግሎታችሁ ነው። እግዚአብሔር በእያላችሁበት ስፍራ ሁሉ ይባርካችሁ። ለሊቱን ሙሉ ቁርበታችሁ ባረፈበት ስፍራ ሁሉ እግዚአብሔር ደግሞ በበረከቱ ይገናኛችሁ እያልን በዚህ ዝማሬ የምንሰናበታችሁ በቴክኒኩ በኩል እስካሁን ድረስ ያገለገለን ወንድማችን አለማየሁ ዳዊት ነው። ትምርቱን ይላችሁ የቀረብኩት ደግሞ እኔ ወንድማችሁ አበበ ከበደ ወርቄ ነኝ። በሰላም
ይራለ ተከፋ ኖሮ ለመረራ በህይወቱ ትርጉም ለታ ሞት ለሚሸጣ ወንጌል ይጥቁማል የሰላምን አቅጣጫ ኢየሱስ እንደሆነ ብቻኛው ማምለጫ ማንም ችሎ ሳያቆመው ድንበር ክልል ሳያገደው በየጓዳው ጀግና ወልዶ ዲያብሎስን አርበድብዶ ወንጌል ያሸንፋል ወንጌል ነጻወታል ወንጌል ያሻገራል ወንጌል ያሳርፋል ወንጌል ያሸንፋል ወንጌል ነጻወታል ወንጌል ያሻገራል ወንጌል ያሳርፋል
ሰበከ ገናኖችን በፍቅር ማርዋ